በጁባና በሌሎችም ዋና ዋና ከተሞች የሚሰፍረው ኃይል ቁጥር ላይ የተስማሙት የደቡብ ሱዳን ተቀናቃኝ ወገኖች አጠቃላይ ስምምነቱን ተግባራዊ ለማድረግም ምቹ ሁኔታ ተፈጥሯል ይላሉ። የተቃዋሚዎቹ መሪዎች ግጭቱ ከተቀሰቀሰ ከሁለት ዓመት በኋላ ለመጀመሪያ ጊዜ ወደ ጁባ ሊጓዙ መስማማታቸው ተመልክቷል። እስክንድር ፍሬው ዝርዝሩን ይዟል።
እስካሁን ከነበሩት የደቡብ ሱዳን የሰላም ሂደት የስምምነት ስነ ስርዓቶች ያሁኑን ያክል ወደ ተግባራ የቀረበ ያለ አይመስልም። በአዲስ አበባው ሸራተን ሆቴል በተካሄደው የፊርማ ስነ ስርዓት ላይ የተገኙት ሁሉ ይህንን ያንጸባረቁት የተቃዋሚዎቹ ዋነኛ ተደራዳሪ ታባን ደንጋይ ስምምነቱን ለመተግበር ወደፊት ልንጓዝ ዝግጁ ነን ብለዋል።
We believe today the 3rd of this month mark a historical day.
ይህ ለፈረምነው የሰላም ስምምነት ሙሉ በሙሉ መተግበር አንድ ጠቃሚ እርምጃ ነው። ከሁለት ቀናት በፊት ከዚህ በኋላ የሚያከናውናቸው ተግባራት የጊዜ ሰሌዳ ተያይዞ ሰነድ መፈረማችንን ታስታውሳላችሁ። በዚህ ወር አጋማሽ የኤስፒኤልኤም ኤስፒኤልኤ የልዑካን ቡድን ወደ ጁባ እንደሚጓዝ ይፋ ማድረግ ፈልጋለሁ። ጓድ ማይክል የማስታወቂያ ሚኒስትሩ ማለታችን ነው። ለአቀባበሉ ይዘጋጁ። በዚያ ለሚኖረን ቆይታ ለሚያስፈልጉን አገልግሎቶችም እንዲሁ።
የደቡብ ሱዳን የማስታወቂያ ሚኒስትርና የመንግስት ተጠባባቂ ዋነኛ ተደራዳሪ ማይክል ማኩይልዌዝ ሂደቱ በጁባ እንደሚቀጥል ተስፋቸውን አንጸባርቀዋል።
ይህ በአዲስ አበባ የምናደርገው የመጨረሻ ስብሰባ እንደሚሆን ተስፋ አደርጋለሁ። ምክንያቱም ካሁን በኋላ የሰላም ስምምነቱን ወደ ደቡብ ሱዳን እየወሰድን ነው። ወደ ደቡብ ሱዳን እየወሰድን ባለበት በዚህ ሰዓትም ኢጋድ ላከናወነው መልካም ስራ ምስጋና እናቀርባለን።
ዛሬ በተፈረመው ስምምነት መሰረት የፕሬዝዳንቱንና የተቀዳሚ ምክትል ፕሬዝዳንቱን ጠባቂዎች፣ የጋራ የጦር ኃይል እዝን፣ ብሔራዊ የደህንነት አገልግሎቱን ጨምሮ ወደ 5000 ወታደሮች በጁባ ይሰፍራሉ። ከመንግስትና ከተቃዋሚዎች በእኩል የተውጣጣ 3000 የተቀናጀ የፖሊስ ኃይልም ይኖራል። በስምምነቱ መሰረት የቅድመ የሽግግር መንግስት ጊዜ የሚባለው ወቅት እንደ አውሮፓውያን አቆጣጠር በመጪው ታህሳስ 28 ይጠናቀቃል። በታህሳስ 15 እና በጥር 15 መካከል ደግሞ ብሔራዊ አንድነት የሽግግር መንግስት ይቋቋማል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።